በዋሽንግተን ዲሲና በአካባቢዋ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሰራተኞች የቀድሞ ባልደረቦቻቸውና በቢሾፍቱ አደጋ ህይወታቸው ለጠፋ ተሳፋሪዎች የጸሎትና የመታሰቢያ ስነ ስርዓት አዘጋጅተው በአሁኑ ሰዓት እየተከናወነ ይገኛል። በቨርጂኒያው ኮሎምቢያ ፓይክና ሳውዝ ሃይላንድ መንገዶች ላይ በሚገኘው የኢትዮጵያ ማህበረሰብ ድርጅት ውስጥ ዝግጅቱ እየተካሄደ ያለው በዋሽንግተን ሰዓት ከሰዓት በኋላ ከሁለት ሰዓት እስከ አራት ሰዓት ሲሆን አዲስ አበባ ላይ ደግሞ ከምሽቱ አምስት ሰዓት እስኪሆን ይቀጥላል። አስተባባሪዎቹን ሰለሞን አባተ ያነጋግሯቸዋል።
በበጌራወርቅ እኔ የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነኝ።
እኔ አቶ ገነና አበበ እባላለሁ። በኢትዮጵያ አየር መንገድ የትራንስፖርት ክፍል ፎርማን የነበርኩ ነኝ።
እኔ አቶ ስመኝቶ እባላለሁ። በኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያነት ስሰራ የቆየሁ ነኝ። እንዲሁም በስልጠናው ክፍል ውስጥ ካገለግል የቆየሁኝ ነኝ።
አቶ ስመኝ፣ እርሶ የቴክኒክ ክፍሉ ሰራተኛ ነዎት እና እንደዚህ አይነት አደጋ አየር መንገዱ ላይ ሲደርስ እንደ ቴክኒክ ባለሙያ ምንድን ነው የሚያስቡት? ይሄ ጄት ቀደም ብሎ በቴክኒክ ባለሙያዎች ታይቶ እንዲህ አይነት ችግር ሊያስከትል እንደሚችል አይገመትም ነበር ወይ?
እንግዲህ በቴክኒክ ባለሙያነቴ አንድ አውሮፕላን ከየትም ቦታ እንደመጣ የመጀመሪያ የሚደረገው ነገር ቅድመ ፍተሻ ነው የሚደረግለት። ምን አይነት ችግሮች እንደነበሩት ሂስትሪው፣ በፍላይት ላይ የነበሩትንም፣ መሬት ላይ ከደረሰ በኋላም አዲስ የመጣም ካለ ስፔሻሉ። እንደዚህ አይነት አውሮፕላኖች ደግሞ ሲሆኑ ቴክኖሎጂው የዋጃቸው አውሮፕላኖች ናቸው። ከፍተኛ ቴክኖሎጂ አላቸው ስለሆኑ ሁሉም ነገሮች ዲስፕሌይ ያደርግልሃል እና እነሱም ምርመራዎች ይፈተሻሉ። ወካራውንድ የሚባል አለ። እያንዳንዱን የኤርክራፍቱን ዙሪያ ገባውን ትመለከትና ምንም ችግር የለበትም ብለህ ስትፈርም ነው ኤርክራፍቱ ሪሊዝ ይፈረምለታል።
ለመብረር ብቁ ነው ተብሎ ማለት ነው።
ለመብረር ብቁ ነው ተብሎ ሪሊዝ ይባላል፣ ቴክኒካል ሪሊዝ ይባላል። ፊርማ ይፈርቃ ፓይለቶቹ ጋር ተነጋግረን ፊርማችን እንፈራረማለን ብቁ ነው በሚለው። እንደሱ ከሆነ በኋላ ነው ወደ በረራ የሚወጣው። ያንን ነገር ለማድረግ ግን በእያንዳንዱ ዶክመንትን ባቀናጀ መልኩ ፍተሻው ይከናወንለት እና የመጀመሪያ ጥያቄ የሚመጣብኝ ነገር ስፔሻሉ፣ አሁን ስታስበው ብዙ ሰዎች ላይገምተው ይችላል፣ የአዲስ አበባ የከፍታ መጠን 7000 ጫማ ነው። ኤርክራፍቱ የደረሰበት ወደ 8000 ጫማ አካባቢ ነው። ብዙም አልበረረም፣ ብዙም ከፍታ ላይ አልወጣም እና ከፍተኛ ብቃትንም የሚጠይቅ ነው።
ፓይለቶች 400 ሜትር ላይ ነው የነበረው የተባለው ሲወድቅ ማዘንበት ሲጀምር ለማድረግ በሜትር ለመናገር ብዬ ነው እንጂ
እና እዛ ላይ ማለት ከፍተኛ ብቃታቸውን የሚጠቀሙበት ነው የፓይለቶቹ ወይም ካፒቴኖቹ። ምክንያቱም ከመሬት የመልቀቂያው እና ወደ ኖርማል ክሩዝ አልቲቱድ የሚባለው ወይም ሌቭል የሚበርበት ቦታ ላይ ለመግቢያ የሚደረገው ከፍተኛ ጥንቃቄና በየሽርጫፊ ሰከንዶቹ ትልቅ ውሳኔን የሚጠይቅበት ሌቭል ነው። በስልጠናውም ላይ ይህን ነገሮች በደንብ እንደሚያከናውኑ እርግጠኛ ነኝ። ምክንያቱም ሲሚሌተር አለን። በሲሚሌተሮቹ ላይ ከፍተኛ ብቃታቸውን ከጨረሱ በኋላ ነው። ምክንያቱም ደግሞ ለካፒቴን ሌቭል ላይ አይደረስም። በየፍላይቶቹ ላይ ከፓይለት ደረጃ ላይ ካልፎ ነው ወደታች እንደገና ተመጥቶ ልምዱን ካካበተ በኋላ ነው ካፒቴን የሚሆን እና ብቃታቸውን እንደሚጠቀሙ እርግጠኛ ስለምሆን ከምን መጣ የሚለው ራሱ በጣም የሚያስደነግጠኝ። ምክንያቱም ከመሬት ላይ ተፈትሾ እንደሚነሳ ሙሉ እምነት አለኝ፣ እርግጠኛ ነኝ። ቴክኒክ ሰዎቹ በምንም አይነት ሲትዌሽን ቢሆኑ ኤርወርዚ እንለዋለን እኛ፣ ለአየር ብቁ ያልሆነ ኤርክራፍት እንደማይለቁ አውቃለሁ። ግራውንድ ይደረጋል። ስለዚህ ከቴክኒክ ጋር በተያያዘ አዲስ ኢንኮርፖሬት የተደረገ ነገር ካልሆነ ከኤርክራፍት ብቃት አንጻር ይፈጠራል ብዬ አላምንም ነበር። ምክንያቱም አሁን ስታስበው በ737 ማክስ የተባለው አውሮፕላን አዲስ ቴክኖሎጂ ነው። እኔ ከዳታው ምርመራ ውጪ ቅድመ ትንበያ መስጠት ባይሆንብኝም አዲስ ቴክኖሎጂ ሲመጣ ማኑፋክቸረሩ የቻለውን ያህል ኢንፑቶች ሰጥቶ ቴስት ያደርገዋል ኤርክራፍቱን። ያ ማለት ግን 100% ከእንከን ነፃ ነው ማለት ግን አይደለም። የትኛውም ቴክኖሎጂ ሲመጣ አምራቹ ማንኛውንም ነገር ፈትሾ ያቀርባል፣ ግን ለከስተመሩ ደግሞ ኢንፑት እንዲሰጠው ደግሞ ሪኩዌስትም ያደርጋል። የሚቀድማችሁን ነገር ንገሩ ይላል። ያ ማለት ምንድን ነው? 100% ፐርፌክት አይደለም ማለት ነው። አዲስ ቴክኖሎጂ ሲመጣ እንኳን አዲስ ቴክኖሎጂ ይቀርና 10 ዓመትና 12 ዓመት የበረረም አውሮፕላን ወይም ቴክኖሎጂ ላይ የቆየ ነገር ቢኖር ኢንፑቶች ወስዶ ኮሬክሽኖች ይስተካከላሉ። ለዛ ነው ምንድን ነው የሚሉት ኤርወርዚነስ ዳይሬክቲቭ ይባላል። ኤዲዎች ይባላሉ። በረራን የሚከለክሉ ዶክመንቶች ናቸው። ካልተሰራ ስራው እንዳይበር የሚከለክሉ እነዚህ ከ10 ዓመት በኋላም ሊወጡ ይችላሉ። ምክንያቱም ከ10 ዓመት በኋላ ችግሮቹ ተገኝተው ማለት ነው። ከሴናሪዎች በኋላ ነው ኢምፕሩቭመንቶች የሚከናወኑ
ማሻሻያዎች
ማሻሻያዎች የሚመጡት አንዳንድ ወይም ደግሞ ገጠመኞች ከገጠሙ በኋላ ነው የሚስተካከለው።
ስለዚህ ያ የማስተካከል ነገር ቀድሞ እንዳሉት ለበረራ ብቁ ነው ተብሎ ጀቱ ተለቆም ቢሆን እንዲህ አይነት ዋጋ እስኪያስከፍል ድረስ ሊደርሱ የሚችሉ ክፍተቶች ሊኖሩ ይችላሉ ማለት ነው።
ከቴክኖሎጂው አንጻር ሊኖሩ ይችላሉ እና ይህን እንግዲህ አሁን ከሚመጣው ያ ብላክ ቦክስ የተባለው ዲኤፍዲአር ወይም ቮይስ ሪከርደሮች ወጥተዋል
የመረጃ
ባለሙያዎች እነሱ እንግዲህ ከመጀመሪያው ጀምሮ ያሉትን ነገሮች የእያንዳንዱን እንቅስቃሴዎች የሚነግሩ ነው። ዲኤፍዲአር የተባለው የእያንዳንዱን እንቅስቃሴዎች ምን ተከናውኖ ነበር የሚለው ዲጂታል በሆነ መልኩ የሚያቀርብ ነው። ምን አክሽን እንደወሰደ ፓይለቱ በወሰደ አክሽን ውስጥ እያንዳንዱ ነገሮች ምን ምላሽ እንደሰጡ እቃዎቹ ራሳቸው ለታዘዙት ነገር ምን ምላሽ እንደሰጡ ሪፖርት የሚያወጣ ነው እና ከዛ መረዳት እንችላለን። ግን እንደ ቅድመ ትንበያ እንዳይሆንብኝ እንዳልኩት መሬት ላይ ካለ ከቴክኖሎጂ ባሻገር ከኛ ትንሽ ጋር እንታዲ ኖራል ቢየ እንደማመን በጣም ይቸገራለሁ። ይችላል እንተነካቸው ስለማውቀው
ወይዘሮ ከበበሲ ወደርሶ መለስ ልበል። መቼም የበረራ አስተናጋጆች ስራ እጅግ በጣም ከባድ እጅግ በጣም አድካሚ እንደሆነ ለማንም የተሰወረ አይደለም። በረራ ላይ ያላችሁ ከምትሰጡት አገልግሎት በተጨማሪ የምልልሱ ሁኔታ የምታርፉበት የምትሄዱበት ጉዞ መንገዱ ራሱ አድካሚ እንደሆነ ይታወቃል። ዝም ብሎ መንገደኛ ራሱ ደክሞ የሚሄድበት ጉዞ ነው የበረራ ጉዞ። ከዛ በተረፈ በተለይ የኢትዮጵያ አየር መንገድ በበረራ ላይ ባለው መሰንግዶ ከብዙ አየር መንገዶች በበለጠ ሁኔታ የሚመሰገን የቤተሰብ አይነት ስሜት እንዲሰማው መንገደኛ የሚያደርግ መሰንግዶ እንዳለ ነው የሚታወቀው። ይህም ሆኖ እስከዚህ እስኪደርስ ድረስ ህይወታችሁን ጭምር ለአደጋ አቅርባችሁ ነው የምትሰሩትና በረራ ላይ እያላችሁ ተሰምቷችሁ ያውቃል እንዲህ አይነት ሁኔታ ሊፈጠር ይችላል ብላችሁ የምትሰጉበት ጊዜ አለ?
አዎ ይኖራል። ብዙ ጊዜ ታስባለህ። በተለይ ቴክ ኦፍ ላይ ላንዲንግ ላይ አንዳንድ ጊዜ የመጠለያ ሁኔታ ይኖራል ታስባለህ። እና ሁሌም የምታስበው ነገር ነው።
ለመሆኑ እርሶ በኢትዮጵያ አየር መንገድ ባልደረባነት በቆዩበት ጊዜ እንደዚህ አይነት የደረሱ አጋጣሚዎች የሚያስታውሱት አለ? በቅርብ የነበረ
በቅርብ ማስታውሰው አደጋ ቤሩት ላይ በተከሰተ ጊዜ እኔ እዛው ስራ ነበረ በሰዓቱ
አየር መንገድ
ውስጥ። ኢትዮጵያ አየር መንገድ በምሰራ ሰዓት ነው ቤሩት ላይ አክሲደንት ነበረ። እሱ የተፈጠረው እኔ እዛ እየሰራሁ ነው። እሱን በቅርብ አስታውሳለሁ።
በቅርብ የምታውቋቸው ባልደረቦቻችሁ አሉ? በግለሰብ ደረጃ የምታውቋቸው በዚህ የተጎዱ?
ያው በስራ ደረጃ አብሮ በመስራት አብሮ በመብረር ፋራን አውቃታለሁ እና በተጨማሪም ካፕቴን ያሬድን አብሬው በመብረር አውቀዋለሁ።
እንዴት ነበሩ እነዚህ ሰዎች?
በሚገርም ሁኔታ ሁለቱም እጅግ በጣም ጥሩ ሰዎች፣ በጣም ተዋክባሪ ትሁት የስራ ሰዎች ነበሩ። እንግዲህ እጅግ በጣም ያሳዝናል።
ከብቃት አኳያ ካፕቴን ያሬድ ሊጠረጥሯቸው የሚችሉበት ሁኔታ አለ?
እኔ እንግዲህ እስከማውቀው በፍጹም እንዲህ አይነት እሳቸው ብቻ ሳይሆን አብዛኛው የኢትዮጵያ አየር መንገድ ፓይለቶች እጅግ በጣም የተመሰገኑ በጣም በከፍተኛ ትሬኒንግ አልፈው ለዚህ የሚደርሱ ናቸው እና ብዙ ጊዜ ዋናውም አንደኛው በዓለም ዙሪያ ኢትዮጵያ አየር መንገድ የሚታወቅበት ሴፍቲ ሪካርድ ነው። ያ ደግሞ እንግዲህ
የደህንነት ታሪኩ ማለት ነው።
የደህንነት ታሪኩ አንዱ የሚታወቅበት እሱ ነው እና ያም ካለው ትሬኒንግ እና ከፓይለቶቹ ብቃት የተነሳ ነው ብዬ አምናለሁ። የአየር መንገዱ ሰራተኛ እጅግ ጠንካራ ሰራተኛ በብዙ ስልጠናዎች አልፎ የሚመጣ ነው እና በካፕቴን ያሬድ ብቃት ተማመናለሁ።
የኢትዮጵያ አየር መንገድ ምን ያህል ኃያል አቅም እንዳለው ምን ያህል ክብርና መታመንን እንዳፈራ ነው ይሄ በአሁኑ ጊዜ በዓለም አቀፍ ደረጃ እያየን ያለነው ሁኔታ የሚናገረው። ምርመራው ገና እየተጀመረ ነው ያለው። ምን እንደሚገኝ አይታወቅም። በዚህ ሁኔታ ውስጥ ግን የኢትዮጵያ አየር መንገድ ንብረት የሆነ ጄት ተከሰከሰ ተብሎ ሀገሮች ያንን ሞዴል አቆሙ። ዩናይትድ ስቴትስን ጨምሮ በፕሬዚደንት ደረጃ የተሰጠ የማገጃ ትዕዛዝ ወጣ። ቦይንግ ካሁን በኋላ ማሻሻያዎች እስኪደረጉ ድረስ አላቀርብም አለ። ይህንን ያህል አቅም የገነባ ይመስለኛል የኢትዮጵያ አየር መንገድ። ይህንን ያህል መታመንን ገንብቶ ዓለምን ያነቃነቀ አይመስላችሁም? አቶ ገነነ እስቲ እርሶ ምን ያስባሉ? በዚህ
እስካሁን ባለን የበረራ ታሪክ ትልቅ ስምና ትልቅ ዝና አለን። አየር መንገዱ በዚህ ላይ በጣም ጠንካራ ሰራተኛ ነው ያለው። ፓይለቶቹም ቢሆኑ ዝም ብሎ በቀላሉ በውሽልሽል አልፎ ሹመትና እድገቱን አያገኝም። ረጅም ጊዜ እኔ ባለፍኩበት በኖርኩበት አየር መንገድ ወደ 33 ዓመት አገልግያለሁ። በዚህ እድሜ አንድ ካፕቴን ዝም ብሎ የሚወጣ አይደለም። ስንት መከራ አይቶ ስንት ፍዳ አይቶ ነው እዛ ቦታ ላይ የሚደርሰው። ያም መሰለኝ ጠንካራ ስራ መሰለኝ ለዚህ ያደረሰን። አሁን ለሲኤንኤን አይተሃል አይደለም? ሪቻርድ ኩዌስት ምንድን ነው ያለው? አንድን አውሮፕላን ጠይቀ ፌል ካደረገብን የመጀመሪያ ምርጫ የኢትዮጵያ አየር መንገድ መሆን አለበት ነው ያለው። ያ ምን ያሳያል መሰለህ? እስከዛሬ ጊዜ የረጅም ጉዟችንና ድካማችን ውጤት መሆኑን ያመለክታል። በዚህ በ73 አመት የወረራ ታሪኩ አንድም በኢትዮጵያ አየር መንገድ ፌሌንሲ የደረሰ አደጋ የለም። አንድ አደጋ ዚለኛል ባህር ዳር ላይ በበርድ ስትራይክ የደረሰ አደጋ አለ።
አሞራዎች ኢንጂን ውስጥ ታጭቀው ወደቀ ጊዜ ማለት ነው።
ትክክል። ከዛ ቀጥሎ የቤይሩቱ ነው። የቤይሩቱንም አደጋ ሆድ ይዘው ነው አየር መንገዱ አምኖ የሚቀበለውም አይደለም። ከዛ ውጪ አየር መንገድ በታሪኩ በራሱ እና በሰራተኞቹ ወይም በካፕቴኖቹ ፌለሪቲ እስካሁን በዚህ 73 አመት የበረራ ታሪክ የደረሰ የለም።
ናው የኮሞሮስ አጋጣሚም እንደዚሁ ከሽብር ሁኔታ ጋር የተያያዘ ሆኖ ግን ህይወት ሁሉ መትረፍ የቻለበት አጋጣሚ እንደነበረ እናስታውሳለን።
የካፕቴን ሉዊስ ታሪክ የምታየው ነው። እሱ ትልቅ ታሪክ ያንንም ያህል እንኳን ደውቶ አትርፎ ተሸላሚ የሆነ ሰው ነው። ስለዚህ ያንን ያህል ትልቅ ግዙፍ ታሪክ ስላለ ያ ታሪካችንም ነው ሁላችንንም የሚጠጠንና የምንተማመንበት አየር መንገድ በቀላሉ ራሱን ለአደጋ የሚሰጥም አይደለ እስከዛሬም ሰጥቶ አያውቅም። ያ ነው ትልቅ። አሁን ደግሞ የበለጠ ሀዘናችን ያውን በዚህ በአጭር ደቂቃ ወጥቶ በዚህ ፍጥነት ይሄንን ያለ አደጋ ሲደርስ በጣም በጣም የእያንዳንዱ ሰራተኛም ሆነ የእያንዳንዱ ሞራላችንን የነካብን ደረሰው አደጋ።
አቶ ስመኝ ስቲር 3 ከቴክኒክ አቋያ ከቴክኒክ ክፍሉ ባልደረባነቱ አቋያ እንዴት ነው የኔን ጥያቄ የሚመለከቱት?
እንግዲህ ሁሉም ከቴክኒካል እውቀት አስቀድሞ የሚመጣው ነገር ዲሲፕሊን። ዲሲፕሊኑን የምትጀምረው ከትምህርት ቤት ነው። እኔ በተማርኩበት ዘመን ዲሲፕሊኑ በጣም ጠንካራ የሆነ እንደውም ብዙዎቹ የወታደር ቤት ነው እስከሚባል ድረስ ነው የነበረው እና ለስራዎች ሁሉ መጀመሪያ ከእውቀትም በፊት የሚመጣው ዲሲፕሊን ነው። የፓይለቶችም ትሬኒንግ ሴንተር በዲሲፕሊን ይገባ ብለህ የምታማው ነገር አይደለም። ዲሲፕሊኑ ብዙ ነገር አስተምሮ ያልፋል። ብዙ ጊዜ እንደውም ከሚገርሚ ነገሮች በኢትዮጵያ አየር መንገድ ትሬኒንግ ወስደው ስራውን የጀመሩ ሰዎች በሰርተፊኬታቸው ጀርባ የተጻፈውን ቃል ኪዳን በአግባቡ የሚፈጽሙ ሰዎች ቢኖሩ የነሱ ናቸው ማለት ይችላሉ። ብዙውን ጊዜ በሕክምናም በተለያዩ ዲግሪዎችም ስትወስድ ከጀርባው ላይ የሚጻፉ ቃል ኪዳኖች አሉ። በተግባር ግን የምትተረጉምበት ቦታ ቢኖር እዛ ምሳሌ ውስጥ ሰዎች ከሚያገኙት ጥቅም ባሻገር እሱን እርግፍ አድርገው ትተው በህሊናቸው ለስራቸውና ለመስሪያ ቤታቸው ወይም ለሀገራቸው በታማኝነት የሚሰሩበት ድርጅት ነው። ለብዙ ሰው የሚገርም ነው። ገብተህ ብታየው እዛ ግቢ ሰርቶ የሚያውቅ ሰው ተጣልቶ አጉረምርሞ የመጨረሻው ስራ ወደ ስራው ሲመለስ ግን ነገሮችን ሁሉ እንደ ቆዳ ገፎ ጥሎ ወደ ነበረበት ቦታ የሚመለስ ነው። ችግሮች እንኳን ቢኖሩበትም ስራውን በሚያስተጓጉል መልኩ አይፈጽመውም። ሲቆረቆር ተክቶ ሲሰራ ነው የምትለው። ከዛ በተጨማሪ በቴክኒክ ክፍሉም ሃንድስ ኦን ፕራክቲስ የሚባል ነገር አለ። ብዙ የቴክኒክ ስኩሎች ይኖራሉ በዓለም ደረጃ። በኢትዮጵያ አየር መንገድ ግን ስትመጣ በቴክኒክ ክፍሉ እቃውን ነፍተህ ነው የምትማረው፣ ይዘህ ነው የምትማረው። በቲዮሪ 100 ሰዓት ሊፈጅብህ ይችላል ትምህርት። በተግባር ሲሆን ግን በአንድ ሰዓት የምትጨርስ ይችላል። በአንድ ሰዓት የሚጨርሰውን የተግባር ትምህርት በቲዮሪ ከሆነ ግን 100 ሰዓት ሊፈጅብህ ይችላል ቪዥዋላይዝ እስክታደርገው ድረስ። እሱም ሆኖ ፐርፌክት አያመጣህም። እዚህ ግን ሁሉም ነገር አጠገብህ ስላለ በብቃትና በዲሲፕሊን ነው የምትማረው። የፓይለት ትሬኒንግ ስኩሉም እንደዚሁ በብቃት በከፍተኛ ዲሲፕሊን ስለሚማሩ እያንዳንዷን ነገር በጥንቃቄ ነው የሚሰጡት። ወካራውንድ የምንለው ወደ በረራ ክፍል ከመግባታቸው በፊት ዞር ያገባውን ከቴክኒሽያኑ በተጨማሪ ቴክኒሽያኑ ወይም የጥገና ባለሙያው መጀመሪያ አውሮፕላኑ ከማስረከቡ በፊት ዞር ያገባውን አይቶ ንጹህ ነው የአውሮፕላን ለአየር ላይ ብቁ ነው ይላል። ለመብረር ብቁ ነው አስተማማኝ ነው ብሎ ይፈርማል። ከሱ በተጨማሪ ግን ክሮም ራሱ ካፕቴኑ መጥቶ ዙሪያ ገባውን ማየት አለበት። ይሄ ደብል አይ የምንለው ነው እኛ ሁለት አይነት ሁለት የተለያዩ አይኖች ማለት ነው። አንዱ የሳተውን ሌላኛው እንዲያገኘው ነው። የየራሳቸውን በራሳቸው መስፈርት ይመዝናሉ። ዙሪያ ገባቸውን ያያሉ። ካዩ በኋላ ነው እንደገና የምንፈራረመው ማለት ነው። ያ ምን ያህል ጥንቃቄ እንደሚወሰድ ነው። በእርግጥ የኤርላይን ኢንዱስትሪ ዲሲፕሊን ነው ይሄ። ከዛ በተጨማሪ ግን ለሙያቸው ታማኝ የሆኑ ሰራተኞች ያሉበት ነው። በማንኛውም ችግር ውስጥ ቢሆኑ እንኳን ለስራቸው እንቅፋት የሚሆን ስሜት ውስጥ ሆነው የማይሰሩ ሰራተኞች እና በቴክኒክም ከመነሳቱ በፊት በቂ ምርመራ ተደርጎለት ነው የሚነሳው። ካፕቴኖቹም በብቃታቸው የምታማቸው ነገር አይደለም።
ወይዘሮ ክበበ መሶስ ምንድን ነው የሚያስቡት?
አየር መንገዱ ከ73 ዓመት በላይ አገልግሏል እና በዚህ አገልግሎት ዘመኑ እጅግ በጣም ጠንካራ የሆነ ማኔጅመንት ሲወርድ ሲዋረድ የመጣ የጠነከረ ማኔጅመንት ያለው እና ከዛ በተጨማሪ ግን የድርጅቱ የጀርባ አጥንት የሆኑ እጅግ በጣም ጠንካራ ጠንካራ ሰራተኞች ከራሳቸው የግል ጥቅም የድርጅቱን የሚያስቀድሙ ሰራተኞች አሉት፣ በጣም ጠንካራዎች። በተጨማሪ ምንድን ነው ለአየር መንገድ አንዱ የስልጠና መንገድ ሰራተኞቹ አገር ውስጥ ብቻ ሳይሆን በዓለም ደረጃ ኮምፒተንት የሆኑ ሰራተኞች ነው ትሬን አድርጎ የሚያፈራው።
ብቃት ያላቸው
የሆኑ ሰራተኞች ነው ትሬን አድርጎ እያወጣ ያለው። እና
ኢትዮጵያውያንን ብቻ ሳይሆን ለሌሎችም ሀገሮች በተለይ ደግሞ ለአፍሪካ ሀገሮች የስልጠና አገልግሎት እየሰጠም አየር መንገድ ነው።
አዎ በትክክል ይሰጣል። እና ስለ አየር መንገዱ ብቃትና ደረጃ ምንም የምትለው ነገር አይደለም። ያለን በደንብ የሚታወቅ በዓለም ደረጃ በደንብ ሬቲንጉም ጥሩ ሬቲንግ ያለው አየር መንገድ ነው።
ወይዘሮ ክበበ ጌራ ወርቅ፣ አቶ ገነና አበበ እንደዚሁም አቶ ስመኝ ይፍሩ ስለ ጊዜያችሁ በጣም አድርጌ አመሰግናለሁ። መታሰቢያ ዝግጅታችሁ፣ ጸሎታችሁ የተሳካ እንዲሆን እመኛለሁኝ። ሀዘኔን በድጋሚ ገልጻለሁኝ። በሌሎች አጋጣሚዎች ግን ስለ ስራችሁ፣ ስለ አቪዬሽን፣ ስለ በረራ ከሶስታችሁም ጋር እንደገና መለሳለሁኝ። ሰፋ አድርገን እነጋገራለን፣ ሌሎችም የቴክኒክ ጉዳዮችን፣ የስራ የአገልግሎት ጉዳዮችን። ለዛሬ ግን እግዚአብሔር ይስጥልኝ፣ እግዚአብሔር ያጽናችሁ።
በጣም እናመሰግናለን። እግዚአብሔር ይስጥልን። መጨረሻ ማለት የምፈልገው በዚህ አደጋ ህይወታቸውን ያጡ ሰዎች ቤተሰቦችን፣ ወዳጆችን መጽናናትን እግዚአብሔር ይስጣችሁ እላለሁ። በተጨማሪ ነፍሳቸውን ላጡ የስራ ባልደረቦቻችን እና መንገደኞቻችን እግዚአብሔር ነፍሳቸውን በአጸደ ገነቱ ያውለው ለማለት ፈልጌ ነው። አመሰግናለሁ በጣም።
እግዚአብሔር ይስጥልኝ። ደህና
አመሰግናለን። አሜን።